ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 19 2014 ምሽት ዝግጅታችን ጀምረ
ለእነሱ የሚበጀው ገለልተኛ ሆነው ሁለቱን በአንድ ላይ እንዲመጡ ኃይል ለማለት እንዲችሉ ያንን ፈርጠም ያለ እና ፈርጠም ያለ ወኔ ማሳየት ያለባቸው መስለኛል። ወገንተኛ ከመሆን
የአሜሪካና የምዕራቡ ዓለም አንክሮ አትኩሮት በዩክሬን ላይ ሆኖ ያለ ይሄኛው ነገር ሲመጣ ጉዳዩ ሊባባስ ይችላል።
ኢትዮጵያ እና ኤርትራም ጭምር ወደ ራሽያና ወደ ቻይና እንዲያዘነብሉ ገፋፍታዎቸዋል ለማለት ይቻላል።
ተከታትለው የሰማችኋቸው ዩናይትድ ስቴትስ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ፣ በዋሽንግተን ዲሲ የሕግ ባለሙያዎችና የግጭት ተንታኝ የሆኑት አቶ አለማየሁ ፈንታ ወልደ ማርያም እና ለንደን የሚገኙት የፖለቲካ ተንታኙ አብዱራማን ሰይድ ናቸው። ዩክሬንና ራሽያም በተመለከተ የሰጡት አስተያየት ነው፣ ከዜናው በኋላ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ይደመጣሉ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
ጥልኝ እንደምናመሻችሁ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የሩሲያና የዩክሬን ኃይሎች አንዱ ከተማይቱን ለመቆጣጠር ሌላው ለመመከት በተፋለሙባት የዩክሬኗ ዋና ከተማ ኪየቭ በዛሬው ዕለት የከባድ መሳሪያዎች ተኩስና የፍንዳታ ድምፅ ሲሰማ ውሏል። የኪየቭ ባለሥልጣናት ከቀኑ 11 ሰዓት እስከ ጠዋቱ 2 ሰዓት የሚቆይ የሰዓት እላፊ ደንግገዋል። በተያያዘ ዜና የዩክሬን ባለሥልጣናት ኪየቭን ከሩሲያ ጦር ለመከላከል በያዙት ውጊያ እንዲረዷቸው ዜጎቻቸውን እየጠየቁ ነው። በከተማይቱ የሚገኝ ጦር ሰፈር ጥቃት ቢደርስበትም ጥቃቱን መክቶ መመለሱን የዩክሬን ጦር ሰራዊት አመልክቷል። አንድ በከተማይቱ የሚገኝ የመኖሪያ አፓርታማ ረጅም ሕንፃ በዩክሬን የውጭ ጉዳይ ሚኒስቴር ገለጣ መሠረትም ማለዳ ላይ በሩሲያ ሚሳይል ተመትቷል። አንድ የነፍስ አድን ሰራተኛ ለአሶሺየትድ ፕሬስ እንደተናገሩት በጥቃቱ 6 ሰዎች ቆስለዋል። ጥቃቱን የሚያሳዩ የቪዲዮ ምስሎችም በሕንፃው የላይኛው ፎቆች ላይ ከፍተኛ ውድመት መድረሱን አመላክተዋል። በኪየቭ ላይ የሚቃጣው ጥቃት በዛሬው ዕለት ተባብሶ ይቀጥል ይሆናል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግምታቸውን ገልጠው ነበር። ኪየቭ ልዩ ትኩረት ትሻለች፣ ዋና ከተማችንን ልናጣ አንችልም ነበር ያሉት። ዘለንስኪ በትዊተር ባሰፈሩት ጽሑፍ ላይም ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር መነጋገራቸውን ገልጠዋል። አጋሮቻችን የላኩት የጦር መሳሪያ ወደ ዩክሬን እየመጣ ነው፣ የጸረ ጦርነቱም ጥምረት እየሰራ ነው ነበር ያሉት። የሩሲያ መከላከያ ሚኒስቴር በበኩሉ የሩሲያ ወታደሮች የዩክሬኗን ደቡብ ምስራቅ ከተማ ሜሊቶፖልን ይዘዋል ብለዋል። የሩሲያ ኃይሎች ወደ ኪየቭና ሌሎች ቁልፍ ከተሞች የያዙት ግስጋሴ ጥንካሬው የታቀበ የሚመስለውን የዩክሬን መንግስት ጨርሶ አቅም ለማሳጣት የታለመ እቅድ አካል ነው ሲሉ የዩናይት ስቴትስና ሌሎች የምዕራባውያን ባለስልጣናት ትላንት ተናግረው ነበር። በሌላ ዜና ሩሲያ በዩክሬን ላይ እያደረገች ያለውን ወረራ ለማውገዝና ለማስቆም ትላንት አርብ ከተባበሩት መንግስታት የጸጥታው ምክር ቤት ፊት ለፊት የቀረበ ውሳኔ ሞስኮ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገች። ይሁንና በርካታ ሀገሮች ሩሲያን የመንግስታቱ ድርጅት አባል ሀገሮች በሙሉ በሚወከሉበት ጠቅላላ ጉባኤ ላይ ተጠያቂ ማድረግ እንደሚፈልጉ ተናግረዋል። በዩናይት ስቴትስና በአልባንያ የረቀቀው ይህ የውሳኔ ሀሳብ ከ15ቱ የምክር ቤቱ አባላት የ11ን ድጋፍ ሲያገኝ ቻይና፣ ህንድና የተባበሩት አረብ ኤሚሬቶች ድምፀ ተአቅቦ አድርገዋል። የፈረንሳይ የባህር ጥበቃ ፖሊሶች ንብረትነቷ በሩሲያ የዩክሬን ወረራ ሳቢያ የአውሮፓ ህብረት ማዕቀብ የተጣለበት አንድ የሩሲያ ኩባንያ ሳቶናት ቀረም የተባለች መርከብ ዛሬ ቅዳሜ መያዛቸውን የፈረንሳይ መንግስት ባለስልጣናት ለሮይተርስ ተናገሩ። ተሽከርካሪዎችን የሚያጓጉዘው ይህ የጭነት መርከብ ማዕቀቡ ከተነጣጠረበት አንድ የሩሲያ ኩባንያ ጋር ግንኙነት አለው የሚል ከፍ ያለ ጥርጣሬ ማሳደሩን አንድ የፈረንሳይ የባህር ደህንነት ጥበቃ ኃላፊ ተናግረዋል። በሌላ በኩል ፈረንሳይ የሚገኘው የሩሲያ ኤምባሲ የመርከቢቱን በቁጥጥር ስር መዋል አስመልክቶ የፈረንሳይ ባለስልጣናት ማብራሪያ እንዲሰጡት መጠየቁን መንግስታዊው የሩሲያ ዜና አገልግሎት ኤምባሲውን ጠቅሶ ዘግበዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ ሩሲያ በዩክሬን ላይ በፈጸመችው ወረራ ሳቢያ የአውሮፓ ህብረትና ብሪታንያ የወሰዱትን ተመሳሳይ እርምጃ ተከትላ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የውጭ ጉዳይ ሚኒስትራቸው ሰርጌ ላቭሮቭን ንብረት እንዳይንቀሳቀስ እንደምታደርግ ይፋ አደረገች። የዩናይትድ ስቴትስ ግምጃ ቤት ዋሽንግተን የደረሰችበትን ይህን ውሳኔ ይፋ ያደረገው የሩሲያ ከፍተኛ ባለስልጣናት ንብረትና የባንክ ሂሳቦችን እንዳይንቀሳቀሱ ለማድረግ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ብራስልስ ላይ በአንድ ድምፅ መስማማታቸውን ይፋ ባደረጉበት ወቅት ነው። ዩናይትድ ስቴትስ በዲሞክራሲያዊ ሂደት አደናቃፊነት በተከሰሱ የሶማሊያ ባለስልጣናት ላይ የቪዛ እገዳ ጥላለች። ሶማሊያ ትላንት ሊጠናቀቅ ታቅዶ የነበረውን የአገሪቱን ፓርላማ አባላት ምርጫ ወደ መጪው መጋቢት 6 2014 ዓ.ም መግፋቷን ተከትሎ አገራቸው የቪዛ እገዳውን ውሳኔ ማሳለፏን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው ያስታወቁት። አሁን በዚህ ፖሊሲ መሰረት በፈጸሙት አደናቃፊ የሆነ ምግባር ተጠያቂ ለማድረግ በበርካታ የሶማሊያ ባለስልጣናትና ሌሎች ግለሰቦች ላይ የቪዛ እገዳ ጥለናል ነው ያሉት። ብሊንከን ይህን ያሉት የውጭ ጉዳይ ሚኒስትር በትላንትናው ዕለት ባወጣው መግለጫ ነው። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 19 2014 ዓ.ም የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ @voamharic የፌስቡክ ገጻችን ይደመጣሉ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንለፍ። የሰሜን ኢትዮጵያ ጦርነት በትግራይ ክልል ውስጥ ምን አይነት ጉዳቶችና ጫናዎችን ትቷል? በትግራይ ክልል በጦርነቱ ምክንያት ከ80 በላይ የጤና ተቋማት ላይ ውድመት መድረሱ ተነገረ። የክልሉ ጤና ቢሮ ከመቀሌ ዩኒቨርሲቲ ጋር በመተባበር ባካሄዱት ጥናት በጤና ዘርፉ በቀጥታ ከ65 ቢሊዮን ብር በላይ የሚገመት ንብረት ኪሳራ መድረሱ ተገልጿል። ጥናቱ ከ127,000 በላይ ሴቶች ጾታዊ ጥቃት እንደተፈጸመባቸውም ገልጿል። ሙልጌታ ጽባ ጥናቱን ያካሄዱትን ምሁራንን አነጋግሮ ተከታዩን ዘገባ ልከዋል።
በትግራይ ክልል ጦርነቱ ተከትሎ በጤናው ዘርፍ የደረሰው ጉዳት በክልሉ ጤና ቢሮና በመቀሌ ዩኒቨርሲቲ ጤና ሳይንስ ኮሌጅ ትብብር ጥናት ተካሂዷል። ጥናቱን ካስተባበሩ አንዱ ፕሮፌሰር አፈወርቅ ሙልጌታ በኮሌጁ የህብረተሰብ ጤና አስተማሪ ናቸው። በ638 ጤና ኬላዎች፣ 208 ጤና ጣቢያዎች፣ በ21ኛ ደረጃ ሆስፒታሎች፣ በ12 አጠቃላይ ሆስፒታሎች እንዲሁም በ2 ሪፈራል ሆስፒታሎች ላይ ነው ጥናቱ የተካሄደው ብለዋል። በዚህም በአብዛኛው የጤና ተቋማት ውድመት መድረሱ ጥናቱ አመላክቷል በማለት ፕሮፌሰር አፈወርቅ ገልጸዋል።
ጥናቱ መሰረት ደግሞ ከ80% በላይ የሚሆኑ የጤና ኬላዎች፣ የፕራይመሪ ሆስፒታልስ የምንላቸውና አጠቃላይ ሆስፒታልስ ወይም ጀነራል ሆስፒታልስ የሚባሉት በጦርነቱ ጉዳት ደርሶባቸዋል። ወደ ጤና ጣቢያዎች ስንመጣ ደግሞ ወይም 74% አካባቢ የሚሆኑ ጤና ጣቢያዎች አሁንም ከጦርነቱ ጋር በተያያዘ ጉዳት ደርሶባቸዋል።
ጥናቱ እንደገለጸው በጤና ዘርፉ በቀጥታ ከ65 ቢሊዮን ብር በላይ የሚገመት የንብረት ኪሳራ መድረሱ ነው የተነገረው። ይህ ውድመት ቀጥተኛ ያልሆኑ ኪሳራዎች ሳያካትት ነው ተብሏል። ለምሳሌ የተዘረፉ ወይም የተሰበሩ ኮምፒውተሮች ዋጋቸው እንጂ ይዘውት የነበረ መረጃ በኪሳራው አልተካተተም። የጤና ተቋማት በመውደማቸው በጤና ተቋማት ይወልዱ የነበሩ እናቶች ከ81% ወደ 37.6% መውረዱ ነው የተገለጸው። ሌላ ደግሞ ተመላላሽ ታካሚዎች ላይና ተላላፊ ባልሆን በሽታዎች የተጠቁ ሰዎች ያገኙት የነበረ ሕክምና መስተጓጎሉ ተናግረዋል ፕሮፌሰር አፈወርቅ። ለምሳሌ በሰሜን ምዕራብ ዞን በሚገኙ 5 1ኛ ደረጃ ሆስፒታሎች 395 የስኳር ህመም ክትትል ያደርጉ የነበሩ ሰዎች አሁን ክትትሉን አቋርጠው ያሉበት ሁኔታ አይታወቅም ተብሏል።
ጤና ተቋሞቻችን በአካባቢያቸው የነበሩ ጤና ተቋሞች ችግር ስለደረሰባቸው ወይም ደግሞ ከጦርነቱ ጋር በተያያዘ ጉዳት ስለደረሰባቸው እነኚህ በሽተኞች ብቻ አይደሉም። ሌሎች እናቶችና ህጻናትም ለምሳሌ ህጻናት እንደዚህ አይነት ችግር ስለደረሰ ጤና ተቋሞቹ የነበረባቸው ኮንተንት ስለተበላሸ ወይም ደግሞ ውድመትም ጉዳትም ስለአጋጠማቸው ሁሉም የሚፈልጉት ቫክሲንስ ወይም ደግሞ ይሄ ኢሚናይዜሽን የምንለው ማለት ነው ክትባት አያገኙም ነበር በአግባቡ። እናቶች ለምሳሌ በአምቡላንስ ተወስደው ከቤታቸው ጤና ተቋሞች ላይ መውለድ አልቻሉም ነበር በአግባቡ። እንደዚህ አይነት ችግሮች በጤና ተቋሞቻችን ብቻ ሳይሆን በህዝባችንም ላይ እንደዚህ አይነት ችግሮች አጋጥመው
በክልሉ በጦርነቱ ምክንያት ጾታዊ ጥቃት የደረሰባቸው ሴቶች በተለየ መንገድ ጥናት ተካሂዷል። በ52 ወረዳዎች 5171 ከ15 እስከ 49 እድሜ ክልል የሚገኙ ሴቶች በመጠየቅ ጥናቱ ይፋ ተደርጓል። ዶክተር ግርማጽዮን ፍሳ ጥናቱን ካካሄዱት አንዱ ናቸው።
አሁን ያጠና ነው በጣም ብዙ በጾታዊ ጥቃት የደረሳቸው ሴቶችን ያገኘ ነው። ስለዚህ በጥናታችን መሰረት ከሞት 27000 በላይ ሴቶች በትግራይ በነበረው ችግር ጾታዊ አመት ደርሳቸዋል። ይህም ድጋፍ የሚያስፈልጋቸው ሴቶች ምን ያህል እንደሆኑን አመላክቷልና ህክምና ያሉን ጤና ተቋማት ጥቃት ለደረሳቸው ሴቶች ሰርቪስ መስጠት እንዳለባቸው የሚያመላክት ነው። አለው እንትን መድኃኒትም የለም የሰለጠነም ባለሙያም የለም። ስለዚህ የዓለም አቀፍ ማህበረሰብ ይህን አይቶ ለነዚህ የሚያስፈልግ መድኃኒት የስነልቦና የሰለጠነ ባለሙያ እና ሄልዝ ፋሲሊቲ እንዲኖር ሴንተሮች እንዲኖር ለነሱ ማገገሚያ የሚሆን እንዲቋቋም ነው እኛ ሪከመንድ የምናደርገው ማለት ነው።
ጾታዊ ጥቃት የፈጸሙት ከ50 በመቶ በላይ የኤርትራ ሰራዊት 28 በመቶ በኢትዮጵያ ሰራዊት 5 በመቶ ደግሞ በአማራ ኃይሎች የቀረው ደግሞ በጋራ በመሆን የተፈጸመ መሆኑ ጥናቱ ያሳያል ያሉት ዶክተር ግርማጽዮን 70 በመቶ የሚሆን በቡድን ጥቃት መፈጸሙ ነው የገለጹት። ጥናቱ የዓለም ጤና ድርጅት በተለያዩ ሀገራት በሚያካሂድበት አሰራር ነው የተካሄደው ብለዋል ዶክተር ግርማጽዮን። ጾታዊ ጥቃት ከተፈጸመባቸው ሴቶች 90 በመቶ የሚሆኑትን የህክምና አገልግሎት አለማግኘታቸውም ነው የተገለጸው። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለ።
አድማጮቻችን፣ በዘገባው ላይ ስማቸው የተጠቀሱት የኤርትራ ጦር፣ የኢትዮጵያ መከላከያ ሰራዊትና የአማራ ልዩ ኃይሎችን ምላሽ ለማካተት ስለጊዜው አልቻልንም። ሆኖም ከዚህ ቀደም የኢትዮጵያ መንግስት በመሰሉ ወንጀል ውስጥ ተሳታፊ የሆኑ የጦር አባላትን ተጠያቂ እንዳደረገም ማስታወቁ አይዘነጋም። በኤርትራ መንግስት በኩል ግን የሚቀርቡ ክሶች ተቀባይነት አላገኙም። የአሜሪካ ድምፅ የቅዳሜ ምሽት ዝግጅቶች መደመጣቸውን ይቀጥላሉ። ቀጣዩ ዝግጅታችን የሩሲያና የዩክሬን ጦርነት ለአፍሪካ ሀገራት ያለውን ውጤት የሚዳስስ ነው። በራሽያና በዩክሬን መካከል የተጀመረው ጦርነትና በራሽያና በምዕራብ ሀገራት መካከል እየጨመረ የመጣው መካረር ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። በተለይ በግጭት ውስጥ የምትገኘው ኢትዮጵያ ገለልተኛ አቋም እንዲኖራት የበሰለ ዲፕሎማሲ የሚያስፈልጋት ጊዜ ነው ያሉት ተንታኞቹ፣ የዓለም ትኩረት ወደ ዩክሬን ወረራ ማጋደሉ በኢትዮጵያ ግጭት ላይ ጥላ እንዳያጠላም ስጋታቸውን ገልጸዋል። በራሽያና በዩክሬን መካከል የተጀመረው ጦርነት በኢትዮጵያና በሌሎች የአፍሪካ ሀገራት ላይ ሊያደርስ የሚችለውን አጠቃላይ ፖለቲካዊ፣ ኢኮኖሚያዊና ሌሎች ማህበረሰባዊ ተጽዕኖዎች በተመለከተ ስመኝሽ የቆየ ሰፋ ያለ ዘገባ አሰናድታለች፣ ቀጥሎ ይቀርባል።
ከቅርብ ዓመታት ወዲህ ከአፍሪካ ጋር ያላትን ግንኙነት እንደ አዲስ ማጠናከር የጀመረችው ራሽያ በዩክሬን ላይ ወረራ ማካሄዷ የአፍሪካ ህብረትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። በተለይ በሰሜኑ ክፍል ከዓመት በላይ የቆየው ግጭት እንዲፈታ በምዕራብ ሀገራት ጫና ሲደረግባት የቆየችው ኢትዮጵያ በቅርብ ጊዜ ከራሽያ ጋር ወታደራዊ ስምምነት መፈራረሟና የተባበሩት መንግስታት በኢትዮጵያ ጉዳይ ላይ ሊያደርግ የነበረውን ውይይት ራሽያ ያላትን ድምጽ በድምጽ የመሻር መብት ተጠቅማ ማስቆሟ ኢትዮጵያ ለራሽያ ድጋፍ ልታደርግ ትችላለች የሚል ግምት እንዲያየል ማድረጉን ነዋሪነታቸውን በለንደን ያደረጉት የአፍሪካ ጉዳዮች ተንታኝ አቶ አብዱ ሐሺም ሰኢድ ይገልጻሉ።
ሁለቱ ሀገሮች በአሁን ጊዜ በተነሳው የእርስ በርስ ጦርነት በኢትዮጵያ ውስጥ በአሜሪካ የህወሓት ወይም ደግሞ የወያኔ ጥገኝነት ስለያዙ ሳይወዱ ልክ በ1974 በፈረንጅ አቆጣጠር እንደተገኘ ማለት ኢትዮጵያ እና ኤርትራም ጭምር ወደ ራሽያና ወደ ቻይና እንዲያዘነብሉ ገፋፍተዋቸዋል ማለት ይቻላል።
አቶ አብዱ ሐሺም ለዚህ ማጣቀሻ ደርግ ስልጣን ላይ ሲወጣ ያስፈልገው የነበረውን የጦር መሳሪያ ለማግኘት እንዴት ወደ ሶቪየት ህብረት እንደተገፋ ያስታውሳሉ።
የ1974 በፈረንጅ አቆጣጠር ምንድነው የሆነው? ደርጎቹ ወደ ስልጣን ሲመጡ ያኔ እንግዲህ ደርጎች በአይዲዮሎጂ ኮሚኒስቶች አልነበሩም። ኮሚኒስቶች የነበሩት ኢንፋክት የተማሪው እንቅስቃሴና ሌሎቹ ነበሩ፣ ኢህአፓና ሌሎች። ግን ደርግ ያኔ የጦርነት ወይ የመሳሪያ እርዳታ ይፈልግ ነበር፣ በተለይ ደግሞ አዲስ መንግስት እንደመሆኑ መጠን። እና ያኔ አሜሪካኖች የኃይለ ስላሴ ከስልጣን መውረድ አስቆጥቷቸው ያን እርዳታ ወይም ትብብር ለማድረግ አልፈቀዱም፣ የካርተር አድሚኒስትሬሽን ማለት ነው በዛን ጊዜ። እና እሱ ነበር እንግዲህ ደርጎቹን ወደ ምስራቃዊ ካምፕ የገፋቸው እና ወደ ሶቪየት ዩኒየን ሄደው ከዛ እርዳታ እንዲያገኙ፣ በዛው ላይ ደግሞ የራሳቸው የማርክሲስት እና የሌኒኒስት ማለት አስተዳደር እንደሆኑ ወይም ደግሞ የዛን ካምፕ አካል እንደሆኑ ማቅረብ የተገደዱ ማለት ነው። እና አሁንም በአሁኑ ጊዜ ከአብይ አህመድ መንግስት ጋር ሲያደርጉት የቆዩች አሜሪካኖቹ የአቢን መንግስት ወደ ሩሲያና ወደ ቻይና እንዲያዘነብል አድርገውታል። እንዲሁም የኤርትራ መንግስት። እነዚህ ሁለቱ እንግዲህ በአይዲዮሎጂ ይሁን በሌላ የቻይና ወይም የሩሲያ የሞቀ ወዳጅነት ኖሯቸው አይደለም፣ ግን ተገደው ወደዛ የሄዱ ነው የሚመስሉት።
በእርግጥ ሁኔታው ለኢትዮጵያም ሆነ ለሌሎች የአፍሪካ ሀገራት አጣብቂኝ መሆኑን የሚገልጹት በዩናይትድ ስቴትስ የሚገኘው ሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ የዩክሬንና የራሽያ ጦርነት በኢኮኖሚ የተሳሰረውን የዓለም ግንኙነት የሚያናጋ በመሆኑ ኢትዮጵያ ገለልተኛ አቋም በመያዝ ግጭቱ በሰላም እንዲፈታ ግፊት ማድረግ አለባት ይላሉ።
እንደ ኢትዮጵያ ያሉት ገለልተኛ ነን ሊሉ የሚችሉ ሀገሮች ከሁለቱም መወገን የለባቸውም። ምዕራቡም የራሱን ብሔር አገራዊ ጥቅም ነው የሚያስከብረው የሚፈልገውም እንደ አሜሪካ ያሉት የፖለቲካ ደግሞ ፍጆታም አለባቸው። ባይደን ራሱ የሀገር ውስጥ ቅሬታውን የሀገር ውስጥ እንትኑን ጠንካራ መሪ መሆኑን ለማሳየት ይሞክራል። እና እንደ ኢትዮጵያ ያሉት አፍሪካኖች በተለይም በዚህ መካከል ወገንተኛ መሆን የለባቸውም። ገለልተኛ ሆነው ሁለቱም ወገኖች በሰላም ይሄ ነገር እንዲያልቅ፣ ምክንያቱም ዓለም በጣም የተሳሰረ ስለሆነ የእነሱ የሁለቱ ጠብ የዓለምን ኢኮኖሚ እንደሚያናጋ እስካሁን ድረስ እንግዲህ ዓለም በሞላ ከዚህ ከኮቪድ በሽታ ገና አልተላቀቀም፣ አልወጣም። በተለይ የአፍሪካ ሀገሮች ደካማ ሀገሮች ናቸው እና ለእነሱ የሚበጀው ገለልተኛ ሆነው ሁለቱን በአንድ ላይ እንዲመጡ ሀይ ለማለት እንዲችሉ ያንን ፈርጠም ያለ እጅና ፈርጠም ያለ ወኔ ማሳየት ያለባቸው ይመስለኛል ወገንተኛ ከመሆን።
ፕሮፌሰር ጌታቸው ኢትዮጵያ ገለልተኛ አቋም ለመያዝ የሚያስችላት የበሰለ ዲፕሎማሲ የሚያስፈልጋት ጊዜ እንደሆነ ማስምረው ገለልተኛ አቋም ምን መምሰል እንዳለበት በምሳሌ ያብራራሉ።
የራሽያም ስጋት ታውቁላት፣ የዩክሬንም ስጋት ታውቁላት። ምክንያቱም ዩክሬን ሁለት አካባቢዎች አታለች፣ ዶንቲስክ እና ሉሃንስክ የሚባሉ አካባቢዎች በራሽያ ተይዘዋል። እና እነኚህ ሁሉ እንዴት በሰላም ያልቃል? ዩክሬንም ደግሞ የራሽያን ስጋት ማሰብ አለባት። ምክንያቱም ከቀድሞ ከታሪክ ጀምሮ ራሽያን የሚወጉ አገሮች ሊተናኮሉ የሚፈልጉ አገሮች ከአንድ ከመሆናቸው በፊት ከሶቪየት ዩኒየን ከመፈጠሩ በፊት ጀምሮ በዩክሬን በኩል ነው ሊገቡ የሚፈልጉት እና አሁን ደግሞ የራሽያ ስጋት ኔቶ ውስጥ እንዳትገባ ስለሆነ ነጻነቷ ተጠብቆላት ገለልተኛ መንግስት ሆና ተከብራ እንድትኖር ማድረግ ይቻላል እና ይህንን ለሁሉም አስማሚ የሆነ ሀሳብ እያቀረበች ኢትዮጵያ መሀል መሀሉን መጫወት ያለባት ይመስለኛል።
በሌላ በኩል አስተያየታቸውን የሰጡን በዋሽንግተን ዲሲ የህግ ባለሙያና የግጭት ተንታኝ የሆኑት አለማየሁ ፈንታ ወልደ ማርያም በራሽያና በዩክሬን መካከል የተነሳው ጦርነት በኢትዮጵያ ከአንድ አመት በላይ ሲካሄድ የቆየው ግጭት በዓለም ህብረተሰብ ዘንድ ትኩረት እንዳያገኝ ጥላ ሊያጠላበት ይችላል ሲሉ ስጋታቸውን ገልጸዋል።
የአሜሪካ
አሁን ያለው አስተዳደር በኢትዮጵያ ግጭት ላይ ሙሉ አትኩሮት ሰጥቶ ሲከታተለው ነበረ። ነገር ግን ከአፍሪካ ቀንድ በተለይ ደግሞ ከኢትዮጵያ ግጭት ይልቅ የአሜሪካ ስትራቴጂክ ኢንተረስት በአውሮፓ ላይ ያተኩራል እና የኢትዮጵያውን ግጭት ጥላ ሊያጥላበት ይችላል የሚል ስጋት አለ።
አቶ አለማየሁ አክለው የምዕራብ ሀገራት ትኩረት ወደ አውሮፓ መሳብ በኢትዮጵያ ያልበረደውን ግጭት እንዲባባስ በር ሊከፍት ይችላልም ይላሉ።
የአሜሪካና የምዕራቡ ዓለም አንክሮ አትኩሮት በዩክሬን ላይ ሆኖ ያለ ይሄኛው ነገር ሲመጣ ጉዳዩ ሊባባስ ይችላል። ያለው ሰቆቃ ሂማኒታሪያን ሰብአዊ ቀውስ እጅግ ጥልቅ ሊሆን ይችላል፣ ስር ሊሰድ ይችላል።
ዩናይትድ ስቴትስን ጨምሮ ራሽያ በዩክሬን ላይ ወረራ መፈጸሟ ትልቅ ስጋት ውስጥ የከተታቸው የምዕራብ ሀገራት በዓለም ነዳጅ አቅርቦት ትልቅ ድርሻ ባላት ራሽያ የገንዘብ ስርዓትና ትላልቅ ባንኮች ላይ ማዕቀቦችን እየጣሉ ነው። ይህ ሁኔታ በአሜሪካውያን ላይ ለተወሰነ ጊዜ የኢነርጂ ዋጋ ንረት ሊያስከትሉ እንደሚችሉ ፕሬዚዳንት ባይደን የገለጹ ሲሆን የነዳጅ ዋጋ መናር እንደ ኢትዮጵያ ላሉ ሀገራት ትልቅ ስጋት መሆኑን ፕሮፌሰር ጌታቸው ይገልጻሉ።
የአንድ በርሜል ዋጋ ወደ 105 ብር ደርሷል። ያ ደግሞ በተለይ እንደ ኢትዮጵያ ላሉ አገሮች ካሁን ድረስም በቤንዚን እጥረት የተቸገሩ ኢትዮጵያ በጦርነት ላይ ያለች አገር እነዚህ ሁሉ በጣም በጣም ሊያዳክም ይችላል፣ ሊጎዳ ይችላል። የመኪናዎች አቅርቦት፣ የእቃ ማመላለስ፣ የዋጋ ንረት እነዚህ ሁሉ በዛ ላይ ይጨምራሉ።
ኢትዮጵያና ዩክሬንም ጠንካራ የኢኮኖሚ ትስስር አላቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ2018 ዩክሬን ወደ ኢትዮጵያ 157 ሚሊዮን ዶላር የሚያወጣ እቃዎችን ስትልክ ከነዚህ ውስጥ ከፍተኛ ድርሻውን የሚይዘው ስንዴ እንደሆነ የዓለም ኢኮኖሚ የሚያጠናው ዘ ኦብዘርቫቶሪ ኦፍ ኢኮኖሚክ ኮምፕሌክሲቲ ወይም ኦኢሲ የተሰኘው ተቋም ያወጣው ሪፖርት ያሳያል። ኢትዮጵያም በተመሳሳይ ዓመት 1.99 ሚሊዮን ዶላር የሚያወጣ ምርት ወደ ዩክሬን ልካለች። የሰሞኑ ጦርነት ታዲያ በዚህ የኢኮኖሚ ትስስር ላይም ተጽዕኖ እንዳለው ፕሮፌሰር ጌታቸው ያስረዳሉ።
በተለይም ደግሞ ሌላ ግብ አቅርቦት ራሽያና ዩክሬን ስንዴ አምራቾች ናቸው እና ይህ የስንዴ ሁኔታ ደግሞ ዋጋው እየዳበረ ከፍ እያለ ሲሄድ ዳቦ ከዚህ በፊትም እንዳየ ነው። ብዙ አገሮች የዳቦ እጥረት ሲኖር መንግስቶች ይናጋሉ፣ ድሀ ይጎዳል። እንደ አፍሪካ አገር ያሉት ድህነት እንቀንሳለን ብለው ለሚታገሉ አገሮች የዳቦ ዋጋ ንረቱ በኢኮኖሚያቸው ላይ፣ ማህበራዊ ግንኙነታቸው ላይ፣ በፖለቲካ ሁኔታው ላይ ሁሉ ተጽዕኖ ያመጣል። አንዳንድ አገሮችም አንዳንድ መንግስታትም ሊወጥቁ ይችላሉ። በዚህም ምክንያቱም አይተናል፣ ከግብፅም በኩል አይተናል፣ በታሪክ ከሱዳንም በኩል አይተናል፣ ከአልጄሪያ በኩል አይተናል እና እነዛ ሁሉ አንድ ላይ የሚሄዱ ይመስለኛል።
አቶ አብዱ ሀሽም ግን ከዚህ የተለየ አስተያየት አላቸው። ራሽያ በአፍሪካ ኢኮኖሚ ያላት ስፍራ እምብዛም በመሆኑ ጦርነቱ ተስፋፍቶ አፍሪካ ጋር እስካልደረሰ ተጽዕኖ እምብዛም ነው ይላሉ።
በኢኮኖሚ ያን ያህል ተጽዕኖ የሚያሳድር አይመስለኝም። ምክንያቱም የራሽያ ስምምነት ከአፍሪካ ቀንድ ሀገሮች ከኢትዮጵያም ከኤርትራም ሞር ወደ ሚሊተሪ ነው የሚሄደው እንጂ ወደ ተራ ንግድ ምናምን አይደለም። ቻይና ምናልባት የተለየ ሁኔታ ሊኖር ይችላል። ቻይና በኢኮኖሚ ለምሳሌ ኢትዮጵያና አፍሪካ ውስጥ ብዙ ኢንቨስትመንት አላት። ኢንፋክት ኢትዮጵያ ውስጥ ከ13 ቢሊዮን ዶላር በላይ የሚሆን ኢንቨስትመንት አላት። ቻይና በአፍሪካ ውስጥ የኢንፍራስትራክቸር ኢንቨስትመንት ታደርጋለች፣ የመንገዶች እና የባቡር ሀዲድ መስመሮችን የመዘርጋት እና ሌላ ብዙ ስራዎች አላት። እና የአፍሪካ በአሁኑ ጊዜ ታላቁ የኢኮኖሚ ፓርትነር ሊባል የሚቻለው ምናልባት በሁለተኛ ወይም በሶስተኛ ደረጃ የሚሰለፉ የቻይና ስምምነትና ከቻይና ጋር ያለው ዝምድና ነው። ከራሻ ያን ያህል ያለ አይመስለኝም። ግን ቻይናና ራሻ አንድ ላይ አንድ አላያንስ ከፈጠሩ ኔቶ ያ ምናልባት የኢኮኖሚው እንትን ጉዳቱ ወይም ሰልባው ሊያደርስበት የሚችል ሁኔታዎች ሊፈጠሩ ይችላሉ። ያም ሆነ ይህ ግን የአፍሪካ ኢኮኖሚ ራሱ የጥገኝነት ኢኮኖሚ ነው ነፃ የሆነ የኢኮኖሚ ፖሊሲ የሚከተሉት አገሮች የሉም ሊባል ይችላል። ካሉም የአንድ ጣት ቁጥር በላይ ሊሆኑ አይችሉም። እና በዚህ ምክንያት የአፍሪካ ትገኝነት ሁል ጊዜ ከታላቁ ኢንዱስትሪያላይዝድ የሆኑ አገሮች ቻይና የሚሆኑ የምዕራቡ ማለት ናቹራል ሪሶርስስ እነሱ ወስደው ለአፍሪካ ደግሞ የብድርና የሌላ ቁሳቁስ ንግድ የንግድ ማቅረብ ካልሆነ ያን ያህል ጥገኛ ያልሆነ ኢኮኖሚ አፍሪካ ውስጥ ስለሌለ የኢኮኖሚው ተጽዕኖ አፍሪካውያን አገሮች ላይ ያን ያህል ለውጥ የሚያመጣ አይመስለኝም። በጦርነቱ ምክንያት ምናልባት የሚያገኙት እርዳታ ይሁን ሌላ ቁሳቁስ ሊቀርባቸው ይችላል። ግን አፍሪካ ደግሞ ከአሁን ባለው የኮንፍሊክት ዞን ለምሳሌ በራሲያና በኡክራንያ በቀጥታ ወደ አፍሪካ ቀንድ ካልመጣ ጦርነቱ ያን ያህል ሊያስተጓጉሎ አይችልም።
ሌላው ለአፍሪካ ስጋት የሚሆነው ምዕራብ ሀገራትና የቀድሞ ሶቪየት ህብረት ጽንፍ ይዘው የተፋለሙበት ቀዝቃዛ ጦርነት ዳግም ይነሳ ይሆን የሚለው ስጋት ነው። ከ20 ዓመታት በፊት ያበቃው የሁለቱ ወገኖች ፍልሚያ ለምስራቅና ለምዕራቡ ሀገራት ቀዝቃዛ ቢሆንም ለአፍሪካ ግን ትኩሳት ነበር የሚሉት ፕሮፌሰር ጌታቸው ያ ጊዜ ዳግም ከተመለሰ ዓለም ሊናጋ ይችላል ሲሉ ስጋታቸውን ይገልጻሉ።
ራሻ ባንድ ላንድ ወገን ጦር ታቀብላለች፣ አሜሪካ ለሌላው ታቀብላለች። ሶማሌ ጥሩ ምሳሌ ነች። እና ሁለቱ አፍሪካ አገሮች አንድ ወንድማማቾች በአንድ አገር ውስጥ ወንድማማቾች አንዱ በአንዱ ክፍል በአንዱ እየተረዳ አንዱ ፖለቲካ ፓርቲ በአንዱ እየተረዳ ጦርነት ሲካሄድ ለአፍሪካኖቹ ቀዝቃዛ ጦርነት ቀዝቃዛ ሳይሆን ትኩሳት የሆነ ጦርነት ነበረ። አሁንም ደግሞ ሁለተኛ ዙር የዓለም ቀዝቃዛ ጦርነት ቢነሳ አሁንም ቢሆን ተጎጂዎቹ አፍሪካኖች ናቸው። ተጎጂዎቹ ሶስተኛው ዓለም ክፍል ነው።
የግጭት ተንታኙ አቶ አለማየሁ በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ቀደም ብሎ ከራሻ ጋር ግንኙነቱን ማጠናከር በመጀመሩ ሁለተኛው የዓለም ቀዝቃዛ ጦርነት ቢኖር እንኳን ኢትዮጵያ ፊቷን ወደ ራሻ እንደምታዞር ያምናሉ።
በተለይ አዲሱ አስተዳደር የአብይ አህመድ መንግስት ከመጣ ወዲህ በራሻና በኢትዮጵያ መካከል የተማሟቀ ግንኙነት አለ። ይህንንም ከተለያዩ ስቴትመንቶች ከሰርጌይ ላቭሮቭ ከውጭ ጉዳይ ሚኒስትራቸው በኩልም ወዘተ ኢንጌጅመንት ሀይ ፕሮፋይል ኢንጌጅመንት ነበረ በሁለቱ ሀገሮች መካከል። ሶ በኢትዮጵያና በራሻ መካከል ያለው ግንኙነት አፌክት አድርገው ይሄ ጦርነት ምናልባትም ለኢትዮጵያ የእርዳታ እጇን የምትዘረጋበት የድጋፍ እጇን የምትዘረጋበት ሊሆን ይችላል። ለራሽያ
የራሽያና የዩክሬን ጦርነት በአጭር የማይቆምና የሚስፋፋ ከሆነ ኢትዮጵያና ኤርትራን ጨምሮ በቀይ ባህር አካባቢ ያሉ የአፍሪካ ቀንድ ሀገራትን በቀጥታ ተጎጂ ሊያደርጋቸው እንደሚችል አቶ አብዱ ሀሺም ሁለተኛውን የዓለም ጦርነት በማስታወስ እያነጻጸሩ አስተያየታቸውን ይሰጣሉ።
ጦርነቱ ምናልባት ዩክሬን ላይ ላይገደብ ይችላል። በዛን ጊዜ እንግዲህ ከተራዘመ ሶስተኛው የዓለም ጦርነት ሊሆን ይችላል ማለት ነው። ሶስተኛው የዓለም ጦርነት ሲባል እንግዲህ የሁለተኛው የዓለም ጦርነት ማየት አስፈላጊ ነው። እንደዛ ሲባል ለምንድነው ለምሳሌ ሁለተኛው የዓለም ጦርነት በአውሮፓው ሀገሮች እና በመካከላቸው የነበረ የሽሚያ ችግር ነበር የተፋፋመው። ጦርነቱ ግን አፍሪካም ድረስ ተካሂደዋል። ጀርመኖች እና እንግሊዞች በሊቢያ እና በግብጽ ዴዘርትስ ላይ ተወቅተዋል። አፍሪካም ራሱ ኢትዮጵያም በቅርብ ስናይ ኤርትራም ጭምር በሁለተኛው ዓለም ጦርነት ኢጣሊያ ከጀርመን ጋር አላያንስ ስለፈጠረች እንግሊዞች ኢጣሊያንም ኤርትራና ኢትዮጵያ ውስጥም ተዋግተዋታል ማለት ነው። ተዋግተውም አሸንፈዋታል። እና ጦርነቱ በሁለቱ አካባቢዎች በሁለቱ ሀገሮች የአውሮፓ ሀገሮች ቢሆንም ከተስፋፋ እስከ አፍሪካ ድረስ ሊመጣ እንደሚችል አፍሪካ ድረስ ከመጣ ደግሞ የአፍሪካ ቀንድ አንደኛው እና ዋነኛው የሚዋጉበት ቦታ ሊሆን ይችላል። ይሄን ሲባል ደግሞ ሰራዊታቸው ኦልሬዲ ጅቡቲ ውስጥ አለ። ቀይ ባህር ደግሞ ዋና መናኸሪያ ነው፣ የመርከቦች እና የንግድ መናኸሪያ እንደመሆኑ መጠን እዛ አካባቢም ጦርነት ሊፈጠር ይችላል። የዛ ጦርነት ሰለባ እንግዲህ የጭቆኑ የኤርትራ፣ የኢትዮጵያ፣ የአፍሪካ ቀንድ ህዝቦች ሊሆኑ ይችላሉ። እና ጉዳዩ በጣም አሳሳቢ የሆነ ሊሄድ ይችላል።
የራሽያ ዩክሬንን መውረር ጥያቄ ውስጥ እንዲገባ ያደረገው ትልቁ ጉዳይ ከሰባት አስር ዓመታት በላይ የዘለለ እድሜ ያለው የተባበሩት መንግስታት ድርጅት ያጸደቃቸውን ዓለም አቀፍ ህጎች መተላለፉም ጭምር ነው። ራሽያ በጸጥታ ምክር ቤት ውስጥ ድምጽን በድምጽ መሻር መብት ካላቸው አምስት ሀገራት አንዷ መሆኗም የመንግስታት ድርጅቱ እርምጃ እንዳይወስድ አቅም አሳጥቶታል። ይህ ለአፍሪካ ሀገራት ምን እንደምታለው ፕሮፌሰር ጌታቸው ምላሽ አላቸው።
ያነሳሽው ጥያቄ ስለተባበሩት መንግስታት ደካማነት የታወቀ ነገር ነው። አንደኛው በጣም የሚተችበት ይሄ ነው። ምክንያቱም የራሱ ወታደር የለውም፣ የራሱ አንድ ወጥ አመራር የለውም። ራሱ ሴኩሪቲ ካውንስል ተብሎ እነኚህ አምስቶቹ ለዝንተ ዓለም የተቀመጡ ተደርገው የተቀመጡ የተዛባ የፖለቲካ ሁኔታ የሚካሄድበት የሌላውን ድምጽ የማይሰሙ ኑ መናገር ብቻ ነው እንጂ የተናገሩትን ደግሞ ስራ ላይ የማውሉ ሆነው ታይተዋል። ኢትዮጵያ በተለይ በዚህ ላይ የቆየ ታሪክ አላት። ሁለተኛው ዓለም ጦርነት የተነሳው ፋሽስት ሙሶሎኒ የሊግ ኦፍ ኔሽን አባል የሆነችው ኢትዮጵያን በመውረሩ ነው። በዛን ጊዜ አገር በሙላ ዝም አላት፣ ሀይ አልተባለችም። ምክንያቱም በሊግ ኦፍ ኔሽን ህግ መሰረት አንዱ አባል አካል ሌላኛውን የአባል አካል መውጋት የለበት። ግን ኢትዮጵያ ስትወረር ብቻዋን ቀረች። እንግሊዝም ዝም አለች፣ ፈረንሳይ ዝም አለች፣ አሜሪካ ጭምር ዝም አለች። እና አሁንም ቢሆን አፍሪካኖችም ሌሎችም ሀገሮች እንደ ደካማ ሀገሮች ማድረግ ያለባቸው አንድ አይነት ሀያል ሆነው አንድ ላይ መጥተው የተባበረ ክንድ ፈረጠመ ክንድ መያዝ እንዳለባቸው ያስተምረናል ብዬ አስባለሁ።
ራሽያ ከአፍሪካ ጋር ያላትን ግንኙነት ለማጠናከር እንደ አውሮፓውያን አቆጣጠር በ2019 ለመጀመሪያ ጊዜ የራሽያና የአፍሪካ ጉባኤ አካሂዳለች። ሁለተኛው ጉባኤም በመጪው ጥቅምት እንዲካሄድ ቀነ ቀጠሮ ተይዞለታል። ሆኖም ራሽያ ከዩክሬን ጋር በጀመረችው ጦርነት ምክንያት ከምዕራብ ሀገራት ጋር የገባችው መካረር ራሽያ ከአፍሪካ ጋር ልታጠናክረው የምትፈልገውን ግንኙነት ወዴት እንደሚወስደው እንዲሁም ኢትዮጵያን ጨምሮ የአፍሪካ ሀገራት በጉዳዩ ላይ የሚኖራቸው ሚና ምን ሊሆን እንደሚችል በቀጣይ ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን ላይ ማዳመጥ ለሚቀናችሁ amharic.voanews.com ላይ እንገኛለን። በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እንደመጣለን። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ወይንም ደግሞ horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንስማ። እንዴት ሰራት ይላል ግዛቸው ተሾመ። ወጣ ውረድ ቀርቶ ብርዳይነኝ ወዳት ያንገቷ መቀነት ባጋነሰቡላ
Yes, I love, wait up for love, shine it for me, can't be quiet.
የግዛቸው ተሾመን እንዴት ፈራት የተሰኘ ሙዚቃ ነው ያስደምጥናችሁ። ያዳመጣችሁ ያላችሁ ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ዝግጅት ስናመራ የናይጄሪያ ሴቶች በሕገ ወጥ የወሲብ ንግድ ውስጥ እጃቸው እንዳለበት የሚያጋልጥ ዘገባ እናገኛለን። በዓለም ውስጥ ከሚካሄደው ሴቶችን ለወሲብ ንግድ ጉዳይ የማስተላለፍና የማሸጋገር አድራጎት ከሚፈጸምባቸው መካከል ናይጄሪያውያን ከግዙፎቹ ተራ ይገኛሉ። ለአንዳንዶቹ አስገራሚ ሆኖ የሚነገረው ግን በዚህ የናይጄሪያ ሴቶች ንግድ ላይ ሴቶች ራሳቸው ተሳታፊ መሆናቸው ነገር ነው። ሪፖርተራችን ቲሞቲ ኦቢዞ ከቡጃ ያጠናቀረው ዘገባ በሴቶች ላይ የጾታ በዝበዛ በሚያካሄዱት ሴቶችና እነርሱንም ለማስቆም በሚደረጉ ጥረቶች ላይ ያተኩራል። ኤደን ገረሞት አቅርበዋለች።
እንደ አውሮፓውያን አቆጣጠር በ2014 ዓ.ም ላቲፋ አዮዴሌ በአንዲት ሴት ዘመዷ አማካኝነት በማሌዥያ ትምህርቷን እንድትቀጥል ግብዣ ደረሳት። ይሄ ህይወቴን በበጎ ይቀይረዋል ብላ ያለመችው ጉዞ ታዲያ ሙሉ ለሙሉ አጥፍቷት ነበር። ማንነቷን ለመደበቅ ስትል በዚህ ቃለ መጠይቅ ላይ የተጠቀመችው ስም ሌላ ነው። አዮዴሌ ወደ ማሌዥያ ለማቅናት በሊቢያ በኩል ነበር የተጓዘችው። ከረጅምና አድካሚ ጉዞ በኋላ ሊቢያ ስትገባ ግን በጉልበት ሴተኛ አዳሪ እንድትሆን ማዳም በመባል ወደሚጠሩ ሴቶች ቤት ነበር የተወሰደችው። ላቲፋ አዮዴሌ እንዴት ወደ ሊቢያ እንደተጓዘች እንዲህ ትገልጻለች።
ሃይሉክስ እያሉ ነው የሚጠሩት። በእነዚህ ሃይሉክሶች ውስጥ ነው የሚያስቀምጡን። ከኋላ 24 ሰዎች፣ ከፊት ደግሞ 8 ሰዎች ይቀመጣሉ። በዚህ መልኩ ነው ተጣጥፈን የምንቀመጠው። ሴቶቹ ምንም አይነት ጥያቄ እንዳንጠይቃቸው በሌላ ሃይሉክስ ነው የሚጓዙት።
ላቲፋ ዮዴሌ እንኳን ማሌዥያ ልትደርስ ቀርቶ ተሳክቶላት እስክታመልጥ ድረስም ለ4 ዓመታት በሊቢያ በወሲብ ባርነት ውስጥ አገልግላለች። የናይጄሪያ ብሔራዊ የህገ ወጥ ሰዎች ዝውውር ማስቆሚያ ተቋም እንደ አውሮፓውያን አቆጣጠር በ2019 ዓ.ም በዚህ ወንጀል ተጠርጥረው ከታሰሩ ሰዎች መካከል ግማሽ ያህሉ ሴቶች ናቸው ይላሉ። በአብዛኛውም በዚህ ስራ ላይ የተሰማሩትና ማዳም በመባል የሚጠሩት እድሜያቸው ጠና ያሉ ሴቶች ሲሆኑ ወጣት ሴቶችን በማማለል ወደዚህ ስራ ይጠራሉ። ጆሳህ ኤምሮሌ የተቋሙ ክንፍ ናቸው።
Everybody is actually involved, both men and women.
ወንዶችም ሴቶችም ሁሉም በዚህ ተሳታፊ ናቸው። ነገር ግን ዓለም የወሲባይ ብዝበዛ አቀፉን መረብ ካየነው ሴቶቹ ናቸው ዋናዎቹ ጥቃት አድራሾች። ብዙ ጊዜም ማዳም ነው የሚባሉት። ነገር ግን ደግሞ እነዚህ ሴቶች ወንዶች እነዚህን ሰዎች እንዲያመጡላቸው ይቀጥራሉ።
ኤስተር አፎር እሷም እውነተኛ ስሙ አይደለም በሕገ ወጥ ዝውውር ወደ ሊቢያ ተጉዛለች። ከ2 ዓመት የወሲብ ግርድና ወይም ባርነት በኋላ ወደ አንድ ካቶሊክ ቤተክርስቲያን በማምለጥ ልትሸሽ ችላለች። ከዛ በኋላም ዓለም አቀፉ የፍልሰተኞች ተቋም ወደ ናይጄሪያ የመለሳት ሲሆን ሀገሯ ስትደርስ የ5 ወር ነፍሰ ጡር ነበረች።
In Libya, abortion is like a crime. You go to prison for it.
በሊቢያ ጽንስ ማቋረጥ ወንጀል ነው። ስትፈጽም ከተገኘህም ለእስር ልትዳረግ ትችላለህ። በተጨማሪም ጽንስ ለማቋረጥ የሚሆን በቂ ገንዘብ አልነበረኝም። አንዳንዴ ታዲያ እያየኋ ታለቅሳለሁ።
የናይጄሪያ ብሔራዊ የሕገ ወጥ ሰዎች ዝውውር ማስቆሚያ ተቋም ናፕቲፕ በናይጄሪያ ምን ያህል ሴቶች ለወሲብ ባርነት እንደተጋለጡ ቁርጥ ያለውን አሃዝ መናገር አስቸጋሪ ነው ይላሉ። ለዚህ ደግሞ እንደ ምክንያት የሚነሳው አብዛኞቹ ፍልሰተኞች አለመመዝገባቸው ነው። ይሁን እንጂ የቀድሞው የተቋሙ ዳይሬክተር የበጎ አድራጎት ተቋም የከፈቱ ሲሆን በወሲብ ንግድ ዝውውሩና በጾታዊ ጥቃት ዙሪያም እየሰሩ ይገኛሉ። ጁሊ ኦካዴኔል የሩስት ፋውንዴሽን ባልደረባ ናቸው።
በተቋማችን አማካኝነት ህገወጥ አዘዋዋሪ ወንጀለኞቹ እንዲቀጡ ለማድረግ እንጥራለን። ነገር ግን አንዳንዴ እነሱ ራሳቸው ሰዎቹን መለየት አይችሉም። ምንም መረጃ መስጠት ያቅታቸዋል። ስለዚህ እነሱን ለማብቃት፣ ለማበረታታት የስነ ልቦናና የማህበራዊ ድጋፍ እንዲያገኙ ለማድረግ እንሰራለን።
ባለሙያዎች እነዚህ ሴቶች የደረሰባቸው ሰቆቃና የአእምሮ ጠባሳ እስከ ህይወታቸው ፍጻሜ ድረስ የሚከተላቸው እንደሆነ ይናገራሉ።
ከአሜሪካ ድምፅ የቅዳሜ ምሽት ዝግጅቶቻችን መደመጣቸውን ይቀጥላሉ። አብራችሁን ስለሆናችሁም እናመሰግናለን። ቀጣዩ ዝግጅት ደግሞ የኢትዮጵያ ቅርሶችን ወደ ሀገራቸው ለመመለስ እየተደረጉ ስላሉ ጥረቶች ይነግረናል። ከኢትዮጵያ በተለያዩ መንገዶች ወጥተው አውሮፓና አሜሪካ ውስጥ የነበሩ ቅርሶች እየተመለሱ መሆናቸውን የኢትዮጵያ ብሔራዊ ቅርስ አስመላሽ ኮሚቴ አስታውቋል። የኮሚቴው ሰብሳቢ ዶክተር አባተ ጌታሁን ከአሜሪካ ድምፅ ጋር በነበራቸው ቆይታ እንዳስታወቁት ሁለት ወራት ባልሞላ ጊዜ ውስጥ ከተመለሱት ቅርሶች ውስጥ ከተሰሩ 500 ዓመታት የሚያልፋቸው የእጅ ጥበብን ጨምሮ ከ20 በላይ ታሪካዊና መንፈሳዊ ቅርሶች ተመልሰዋል። መስፍን አራጌ ዝርዝሩን ይነግረናል።
በዘመናዊው የዓለማችን ታሪክ ውስጥ ኢትዮጵያ ሁለት ጊዜ በቅርሶቿ ላይ የከፋ ዘረፋ እንደተፈጸመባት ዛሬ በሕይወት የሌሉት የታሪክ ተመራማሪው ሪቻርድ ፓንክረስት ገልጸው ነበር። የመጀመሪያው በ1876 በፊልድ ማርሻል ሮበርት ኮርኔሊስ ናፒየር በተመራው የመቅደላው ጦርነት፣ ሁለተኛው ደግሞ ከ1928 እስከ 1933 ዓ ም በዘለቀው የቤኒቶ አሚልኬር አንድሪያ ሙሶሎኒዋ ጣሊያን ወረራ። በተለያዩ መንገዶች ከሀገር የወጡትን ሀገራዊ ሀብቶች ለማስመለስ የሀገር ውስጥ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎችና የውጭ ሀገራት አማካሪዎች የተሳተፉበት ግብረ ኃይል መቋቋሙን ተከትሎ ተስፋ ሰጭ ጅምሮች መስተዋላቸውን የኢትዮጵያ ብሔራዊ ቅርስ አስመላሽ ኮሚቴ ሰብሳቢ ዶክተር አባተ ጌታሁን ገልጸዋል።
መቅደላ ላይ የተዘረፉ ሀብቶች ብዙ ናቸው። ከ2000 በላይ የሚሆኑ ሀብቶች እንግሊዝ ሀገር ይገኛሉ። እዛ አካባቢ ክቡር አምባሳደር ተፈሪ ጋር እና ሌሎች አምባሳደሩ ጋር የሚሰሩ ሰራተኞች ጋር በመሆን ብዙ ሀብታችን እንግሊዝ ሀገር ስለነበረ እንቅስቃሴ ተጀመረ። ይሄ ፍሬ አፍርቶ ወደ ኢትዮጵያ ባለፈው ህዳር 11 ላይ ወደ 16 አይነት ቅርሶች መጥተዋል። 13ቱ ከእንግሊዝ፣ 3ቱ ከኔዘርላንድስ ተመልሰውልናል።
እንደ ዶክተሩ ማብራሪያ ካለፈው ህዳር ወር አጋማሽ እስከ ታህሳስ መጨረሻ ባሉት ወራት ውስጥ በእንግሊዝ፣ በኔዘርላንድስ እና አሜሪካን ሀገር የነበሩ ከ20 በላይ ቅርሶች ተመልሰዋል። ከተመለሱት ውስጥ ረጅም ዓመታትን ያስቆጠሩ መንፈሳዊና የቅንጦት እቃዎች ጭምር እንደሚገኙበት ዶክተር አባተ ይናገራሉ።
በስም የተጻፈባቸው መቅደላ የሚል ወደ 3 የቀንድ ዋንጫዎች በብር እንትን የተለበዱ መቅደላ ይላሉ። የጸሎት መጽሐፎች አሉ፣ ሌሎች አሉ፣ ዋንጫዎች፣ ጋሻዎች አሉ። ከ153 ዓመት በኋላ ነው አሁን ጽዋዎቹ የተመለሱት ማለት ይቻላል። የቀንድ ጽዋ በብር ተለብዶ ይህን ያህል ምንም ጥራታቸው እንዳለ የተጠበቁ ናቸው።
በተመሳሳይ ሁኔታ 500 ዓመታትን የተሻገረ መስቀል ከአሜሪካን ሀገር እንደተመለሰ አብራርተዋል።
በሁለተኛ ደረጃ እንደገዙ አሜሪካን ሀገር የውጭ ንዑስ ኮሚቴ የሚያስተባብርልንና የሚመራልን ዶክተር አሉላ ፓንክረስ ነው፣ ታውቀዋለህ። እንግሊዝ ሀገር ደግሞ በዶክተር ዮሐንስ ዘለቀ እዛ ታዋቂ ምሁራን ሌሎች ኢትዮጵያውያን ጋር ትብብር በማድረግ ሁለተኛውን እንደዚሁ ረዥም ጊዜ ያስቆጠረ እንደውም አንዳንድ ምሁራን እንደሚናገሩት በ15ኛው ክፍለ ዘመን አካባቢ የወጣ ሊሆን ይችላል የሚል መስቀል ተመለሰል።
መስቀሉ ከመንፈሳዊነት ዋጋው ባለፈ ጥበባዊ ፋይዳውን የጎላ ነው ያሉት ሰብሳቢው ዙሪያውን በረቀቀ መንገድ በእርግብ ምስል መከፈፉን ጠቅሰዋል። መሰረቱን ለንደን ያደረገው የራስ ተፈሪ ዓለም አቀፍ አማካሪዎች መስራች ሴይሞር ማክሊያን የዛሬ 8 ዓመት ገደማ እንደተናገሩት እንግሊዝ ሀገር ውስጥ የሚገኙት የኢትዮጵያ ቅርሶች በወቅቱ ዋጋ 5.1 ቢሊዮን የአሜሪካ ዶላር ያወጣሉ። ይህ ሀገሪቱ በህገ ወጥ መንገድ ከ100 ዓመት በላይ ቅርሶቹን በመያዟ የሚጠበቅባትን የካሳ ክፍያ ሳያካትት ነው ነበር ያሉት። ዶክተር አባተም በርካታ የኢትዮጵያ መገለጫ ቅርሶች አሁንም በእንግሊዝ ሀገር እንደሚገኙ ጠቁመው ወደ አውሮፓም ሆነ አሜሪካ የተሸጋገሩትን ቅርሶች የማስመለስ ስራው ተጠናክሮ ይቀጥላል ብለዋል።
የኢትዮጵያ ዋና ከተማው መቅደላ ስለነበረ ሙዚየሙ እዛ ስለነበረ ወርቆቹ፣ ወርቅ አክሊሎቹ ለምሳሌ ወደ 11 ጽላት አሉ። በአሁኑ ሰዓት እዛ እንግሊዝ ሀገር ከ11 ጽላት 9ኙ የመቅደላ ናቸው፣ ከመቅደላ የተወሰዱ ናቸው። ኮሚቴው በዚህ በኮቪድም በአንዳንድ ችግሮች ወጣ ገባነት ቢኖር ከረዥም ዘመናት በኋላ አመርቂ የሆኑ ስራዎች እየተሰሩ ይገኛሉ። አሜሪካን ሀገር በመለኮት ተዋህድ የሚባሉ ባለሀብት ናቸው። እሳቸውና ሌሎችም እንደዚሁ ባሉበት ለረዥም ጊዜ ይዘውት የነበሩ በርከት ያሉ ዝርዝር ነገሮች ያሉት ሀብት ወደ 5 የሚሆኑ ፎቶግራፎች እና በዋናነት በመሪነት የምኒልክ ጎራዴ ምኒልክ የሚል ጽሁፍ ስላለበት እንዳለ እሱ ደግሞ እንደዚሁ በታህሳስ መጨረሻ አካባቢ ላይ ተመለሰልን። ይሄ ጎራዴ በ1971 በፈረንጆች አስመራ የገዛው ሰውዬ ጆን ኮርቢን የሚባል አሜሪካዊ የሰራዊት አካል ነበር። በዛን ጊዜ ኤርትራ ላይ ነው ገዛሁት የሚለው። ወደ ተለያዩ ሀገሮች ያንን ጎራዴ ይዞ ሽፋኑም ላይ ጎራዴውም ላይ ስም አለበት። ያንን ይዞ ሲዞር ከቆየ በኋላ ባለቤቱ በህይወት ስታልፍ ይህንን ጎራዴ የኢትዮጵያ ስለሆነ ለኢትዮጵያ ስጥልኝ ብላ ተናዛም ስለነበረ ጆን ከርቢን ራሱ ባለበት ያን ጎራዴ ይዞ መጣ። አብሮ ግን እዛ ጋ አንድ ኢትዮጵያዊ ሌላ ልናዶ፣ እሱ ደግሞ አብሮ ጎራዴ ወደ 500 ዓመት ያስቆጠረ ጎራዴ ነው። ሁለት ጎራዴዎችን ይዘው መጡ።
የቅርሶቹን መመለስ ፋይዳ ሲያስረዱም
ኢትዮጵያ ሀብት ናቸው፣ ለሀብት ለባለቤታቸው መመለስ አለበት የመጀመሪያው፣ ሁለተኛው በዘመኑ ያለውን እውቀት እንማርባቸዋለን፣ ሶስተኛ አሁንም ቱሪስት ለመስህብ ያገለግላሉ።
እነዚህ ቅርሶች ወደ የት ነው አሁን የሚቀመጡት?
ከሰባቱ ንዑስ ኮሚቴ ውስጥ አንዱ ቅርሶችን ተረክቦ ወደ ሀገር የሚያስመጣና ማቆያ አመቻችቶ የሚያስቆይ ኮሚቴ አለ። ይሄም የብሔራዊ ቅርስ ጥናትና ምርምር ቢሮ ነው፣ ወይም ሉሲ ያለችበት ቦታ ነው። ስለዚህ ለጊዜው በአደራ እያስቀመጥን ያለነው እነሱ ጋር ነው።
በዘርፉ እውቀት ያላቸው አብዛኞቹ ምሁራን የቅርሶቹን መመለስ ያደነቁት ነፍስ ከስጋ ተለይቶ ህይወት እንደማይኖረው ሁሉ ቅርስ ከባለቤቱ ርቆ ትርጉም አይሰጥም በሚል መከራከሪያ ነው። በአንጻሩ ኢትዮጵያ አሁን ባለችበት የጸጥታ አለመረጋጋትና የግጭቶች መስፋፋት እንዲሁም ዘርፉን ለማሳደግ በቂ ትኩረት ካለመሰጠቱ ጋር ተያይዞ የዘመኑ ሙዚየሞችና ሌሎች አደረጃጀቶች ሳይሟሉ ቅርሶቹን መመለስ ለሌላ ጉዳት ሊዳርግ ይችላል የሚል ስጋት የሚያራምዱም አልጠፉም። በጎንደር ዩኒቨርሲቲ የታሪክ ትምህርት ክፍል መምህር ዶክተር አውግቸው አማረ ግን ሁለቱንም አስተያየቶች በሚዛናቸው መስፈር ያስፈልጋል ባይ ናቸው።
ቅርሱ መመለስ አለበት በሚለው ላይ የኛ አቋም ይሄ ነው። መመለስ አለበት፣ መመለስ የለበትም ለጊዜው ባለ ሁኔታ ብሎ ጥያቄውን የሚያነሳው አካል የኛም ሰው ቢሆንም እንኳን ይህ ጥያቄ ቅርሶቹን ላለመመለስ የሚፈልገው ኃይል ከሚያነሳው ጥያቄ ጋር የሚተባበር ስለሆነ ጥያቄውን መፈተሽ ያስፈልጋል። ነገር ግን ደግሞ ይመለሱ ስንል በቂ የሆነ እንክብካቤ፣ በቂ የሆነ የማልማት ነገር እንሰራባቸዋለን ነው የሚለውን ደግሞ ኢትዮጵያ መንግስት ወይም ሌላው ራሱን መፈተሽ ደግሞ አለበት። ይህንን ማድረግ ይችላለ ወይ ብሎ ቅርሶች በተለያየ ቦታ ላይ በጦርነቱ በሰላም እጦት የተነሳ አደጋ ደርሶባቸዋል። አደጋ እንዳይደርስባቸው ለምሳሌ ደሴ ላይ የአደጋ ከደረሰ ይሄ አደጋ እዛ ከመምጣቱ በፊት ቅርሶቹን የማሸሽ ስራ ለምን አልተሰራም፣ ከአደጋ የመጠበቅ ስራ ለምን አልተሰራም የሚለው አሁን የሚያስጠይቀው ተቋም አለ። ስለዚህ ኮንሰርኑ ተገቢ አይደለም አንልም። ነገር ግን ደግሞ ራሳችንን ቅርሶቻችን አይዘው ፈረንሳይ ይሁን አይዘው እንግሊዝ ይሁን ምክንያቱም እኛ እንደ ስቴት መጠበቅ የማንችልበት ደረጃ ደርሰናል ማለት ከፍተኛ የዲፕሎማሲ ስትረስ ውስጥ ነው የሚያስገባ። ስለዚህ መሆን ያለበት ምንድን ነው? ቅርሶቻችንን መልሱልን፣ ነገር ግን ኃላፊነት ወስዶ እነዚህን ቅርሶች የመጠበቅ የመንከባከብና የማልማት ስራ የተሰጠው አካል ስራውን በአግባቡ መወጣት አለበት። ይሄንን ደግሞ መስራት እንደምንችል ለነዛ አሳይተ ነው ቅርሶቹን መቀበል ያለብን እልሃለሁ።
ሰርድ ወርልድ ኔትወርክ የተባለ የመረጃ ምንጭ የዛሬ 13 ዓመት ገደማ ባወጣው ዘገባ ከኢትዮጵያ በተለያዩ መንገዶች የተወሰዱ የብራና ጽሁፎች ብቻ 1000 በጀርመን፣ 830 በእንግሊዝ፣ 750 በፈረንሳይ ይገኛሉ ብሏል። የብራና ላይ ጽሁፎቹ ከ13ኛው እስከ 20ኛው መቶ ክፍለ ዘመን ባለው ጊዜ ውስጥ የተጻፉ ናቸው ተብሎ ይታመናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ለምሽቱ ወደ ያዝነው የመጨረሻ መሰናዶ ልንሻገር ነው። መሰናዶ ደግሞ ቅኔ ሰርከስ ስለተሰኘው የወጣቶች ቡድን ይነግረናል። ቅኔ ሰርከስ ከተመሰረተ 2 ዓመታትን ያስቆጠረ ቡድን ነው። ቡድኑ በአዲስ አበባ ውስጥ በሚገኘው በዞማ ሙዚየም ወጣት ታዳጊዎችን በአካል ብቃት በሰርከስና በተለያዩ ኪነጥበባዊ እውቀቶች እያሰለጠነ ይገኛል። ከቡድኑ መስራቾች መካከል አንደኛውና የቡድኑም ስራ አስኪያጅ ነው እዮብ ተሾመ ጋር ኤደን ገረመው ቆይታ አድርጋለች። ቆይታቸው እዮብ ስለ ቡድኑ አመሰራረትና ዓላማ ከሚያስረዳበት ይጀምራል።
ከቅኔ ሰርከስን ከጓደኛዬ ሽመልስ ጌታቸው ይባላል። የሰርከስ አርቲስት የሰርከስ ባለሙያ ብቻ ሳይሆን ፊልም ባለሙያም ነው። የተለያዩ ፊልሞች ዳይሬክት ያደረገ አሁንም ደግሞ የተከታታይ ቲቪ ፕሌዎችንም ዳይሬክት ያደርጋል እና ከሱ ጋር ነበረ ቅኔ ሰርከስን የመሰረት ነው። ከሱ ጋር ከ10 ዓመት በላይ አንድ የሰርከስ ተቋም ውስጥ እንሰራ ነበረ። እዛ በነበርንበት ሰዓት ደግሞ ለሰርከሱ ወይ ደግሞ የሰርከስ እይታችን ተመሳሳይ ነበረ። ሰርከስ ለማህበረሰብ ለውጥ የሚያመጣበት መንገድ፣ የሰርከስ አርቱ ህይወታችን ላይ ያሳድራል ብለን የምናስበው፣ የሰርከስ አርቱን በመጠቀም ደግሞ መፍጠር የምንፈልገው ነገር ሀሳባችን እንጋራ ነበረ። የኔም ሀሳብ የሱም ሀሳብ እና ብዙ ጊዜ ሰርከስን ስንሰራ ወይ ከማህበራዊ ድረገጽ ላይ ዩቲዩብ ላይ ወይ ደግሞ ከተለያዩ አለማቶች መጥቶ የሚያሰሩን ሰዎች የሚሰጡንን ነገር ነበረ ወስደን የምንሰራ ወይ ደግሞ የምናቀርበው እና ወደ ተለያዩ አለማቶችም ይህን ሙያችንን ለማቅረብ ስንሄድ እነሱ ያላቸውን ነገር ነው የምናቀርበው። ምናልባት ሙዚቃውና ልብሱ የኛ ይሆናል እንጂ የምንሰራው ነገር ቀለሙ የነሱን ቀለም ነው የሚመስለው እና ለምን የራሳችን ማንነት በሰርከስ ውስጥ አንፈልግም የሚል ሀሳብ ነበረን። እና አንደኛው ደግሞ እኔ ለመፈጠሩ ሀሳብ የሆነን ብዙ ጊዜ የሰርከስ አርቲስቶች ገበያውን ወይ ደግሞ የሰርከስ ችሎታችንን ለመሸጥ ስናስብ ውጭውን ነው የምናስበው። ይሄንን ነገር ማስቀረት ነበር። ያ ማለት ነው ውጭ ሀገር ደግሞ ማማተር ሳይሆን ለሰርከስ ጥበቡ ሀገር በቀል የሆነ የገቢ ምንጭ መፍጠር፣ ማህበረሰባችንም ሰርከሱን እያደነቀ እየተዝናና የመግዛት ባህሉን እንዲያዳብር፣ እኛም ደግሞ ማህበረሰባችን ምን ይፈልጋል፣ መዝናኛ ላይ ምንድን የቀረው፣ በሰርከሱ ምን ማድረግ እንችላለን የሚለውንና አገር በቀላዊ የሆነ የገቢ ምንጭም ለመፍጠር ነው።
ሰርከስ ቀላል ጥበብ አይደለም። ቦታ ይፈልጋል፣ ማቴሪያል ይፈልጋል። ከዛ ደግሞ ከልጅነት ጀምሮ ታዳጊ የሆኑ ወጣቶችንም ይዞ ማሳደግ የሚጠይቅ ስራ ነው እና እነዚህ ነገሮች እንዴት ነበረ ማሸነፍና መውጣት የቻላችሁት?
በእርግጥ ልክ ነገር ነው ያልሽው። ለሰርከስ አርቱ ወይ ደግሞ ለሰርከስ ጥበቡ በጣም አስቸጋሪ የሆነው ተሟላ ቦታ ማግኘት ነው ከባዱ ነገር። የሚሰሩ ሰዎች አለን፣ ወጣቶች አሉ፣ ልጆች አሉ፣ የሚፈለጥ ኦዲየንሱ አለ፣ ማየት የሚፈልግም አለ። ግን ችሎታሽን ለማዳበር የምትሆኝበት ቦታ የለም እና አብዛኞቹ የሰርከስ ተቋማቶች ያሉት ወጣቶች ማዕከል ነው፣ የተለያዩ ወረዳዎች ደግሞ ከተማዎች ላይ ባሉት። እሱ ደግሞ የሰርከስ ማዕከሉን እሳቢ ባደረገ አይደለም የተገነባው እና የነገር አስቸጋሪ ነው። እኛ ከዚህ በፊት ስሙንም መጥቀስ እፈልጋለሁኝ ስካት ሰርከስ የሚል ተቋም ውስጥ ነበረ። ላይ እኛም አንዱ ፓርክ ነን ስካት ሰርከስ፣ እዛ ውስጥ ነበረ እና ቦታ ተከራይተን ነበረ። እዛም በነበረን ሰዓት ለሰርከሱ መሰልጠኛም ልጆች ማስተማሪያም ማቅረቢያም ቦታ ተከራይተን ነበረ የምንቆየው እና ግን አሁን ደግሞ ወደ ቅኔ ሰርከስ ስንመጣ እነዚህን ችግሮች የነበሩብን የቤት፣ የቦታ፣ የገቢ ምንጮቻችንም እነዚህን ሁሉ አስበን ነው ወደ ቅኔ ለመስረት ያሰብነው እና በመጨረሻ አጋጣሚ የዞማ ሙዚየም መስራች ዋና ስራ አስኪያጅ መስከረም አስፈግድ ጋር ሄድኩኝ እና ይህንን ሀሳቤን ሼር አደረግኳት። እሷም በሚገርም ሁኔታ ላይክ ባልጠበቅኩት መንገድ ሀሳቤን ገዛችው። በጣም ወደደችው። ምን ማድረግ እንችላለን አልንና እኛም እነሱም ኮላቦሬት አድርገን ቦታውን ስታብሊሽ አድርገን እንዴት እንደምን ከተወያየን በኋላ አሁን ቅኔ ሰርከስ ያለበትን ቦታ አብረን ዞማ ሙዚየም ውስጥ እሷ ቦታውን ሰጥታን አብረን ኮላቦሬት አድርገን ወጪውን ሼር አድርገን እነሱ ግን የበለጠው ነው ሼር አድርጋ ደግሞ እሷ ይሄን አብረን ቦታ ገንብተን ነው እየሰራን ያለ ነው።
ሰርከሱን የሚሰሩት ወጣቶች፣ ታዳጊዎች ከስንት አመት እድሜ ጀምሮ ነው? ምን አይነት እንቅስቃሴዎችና ስልጠናዎችስ ነው የሚያገኙት?
የሰርከስ አርቱ የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎችን ይጠቀማሉ። ጃግሊንግ ሊሆን ላይ በአየር ላይ ሰርከስ መስራት ይችላል። ጂምናስቲክ መሳይ እንቅስቃሴዎችም አሉት። ትርኢቶችን ያቀርባሉ። እድሜም ደግሞ ገደብ የለም። ላይ ከሰባት አመት ጀምሮ እስከሚፈልጉት ድረስ አቅማቸው እስከፈቀደ ድረስ እና ፍላጎታቸው እስካለ ድረስ የእድሜ ገደብ የለውም። በዚህ እድሜ ውስጥ ሁሉ የሰርከስ አርትን መስራት ይቻላል።
እነዚህን ወጣቶች በምን መልኩ ነው የምትመለምሏቸው?
ዋናው ፍላጎት ነው። ያው እኛ ስንሰራ ያሉ እኛ ትርኢት ስናቀር በተለያየ ቦታ ያገኙናል። እኛም እንዴት እንደሚሰራ ምን እንደሆነ አንዳንዴ ሰርከስ ሲባል ሰዎች የሚሰሩትን ነገር ሲያዩ ይቻላል ወይ ድንጋጤ ፍርሃት አለን። ካወቁትና ከነገርናቸው በኋላ ግን በብዛት በፍላጎት ነው የሚመጡት። እኛ ጋር ሲመጡ እኛ ደግሞ ያሉትን መረጃዎች ከሰጠናቸው በኋላ በዛ መስፈርት እድሜያቸውን፣ የአካል ብቃታቸውን አይተን እንመለምላቸዋለን። የሰርከስ ጥበብ ውስጥ ግን አሁን የአካል ብቃታቸውን መልምለን እንዲስል ምንም አይነት መስፈርት የለውም። ማንኛውም ሰው የሆነ ሰው ሁሉ መስራት ይችላል። ሁሉም ሰው ባለው አካሉ ባለው አእምሮ መስራት የሚችልባቸው እቃዎች ስላሉ እነዛን ተጠቅሞ ይሰራል። ዋናው ግን ፍላጎትና እኛ የምንመድበውን ጊዜ መጠቀም ከቻለ በእነዚያን መንገድ ነው መስፈርቱን የምንሰጠው። ሰርከስ በባህሪ የሰርከስ አርት ፉክክር የሌለበት ጥበብ አይነት።
የህዝብ ቁጥር እየጨመረ ያለበት ወቅት ላይ ነው ያለ ነው። በዛ ላይ ደግሞ ኢትዮጵያም እንደ ሀገር የወጣቶች ሀገር ናትና ግን ደግሞ ተመጣጣኝ የሆነ የረፍት ጊዜ ማሳለፊያ ወይም ደግሞ አእምሮና ስነ ልቦናን የሚገነቡ ነገሮች የሉም ይባላሉ። ከዛ አንጻር ሰርከስ በአጠቃላይ ምን አይነት አስተዋጽኦ አለው ትላለህ?
አብዛኛው አሁን የሰርከስ ባለሙያውንም ካየሽ እድሜው ከአስር እስከ 30-35 ያሉት ወጣቶችን ያቀፈ ነው በብዛት ያለው። ከተማችን ውስጥም ደግሞ አዲስ አበባ ላይም አሁን በጣም እየፈላ ያለ የሰርከስ ተቋማቶች አሉ። ግን እንደ ሰርከስ ባለሙያ ብዛትና ለሀገር ወይ ደግሞ ለከተማችን እያበረከትን እንዳለው አስተዋጽኦ የስራ ዘርፍ አይደለም። ጉልበታቸውን አቅማቸውን አጥቶ ሀገርን ወክሎ ሲሄዱ እዚህም ሀገር ውስጥ ስንሰራ በጣም ብዙ ተግዳሮቶችን አልፎ ነው እና እንደ መንግስት ወይ ደግሞ እንደ ከተማ መስተዳድርም የተሰጠው ትኩረት በጣም አናሳ ነው። ይሄንን ስል ደግሞ ተቀባይነት እንኳን የለንም። ሰርከስ ምንድን ነው ብለው እንኳን ሊገልጽ የሚችል ህጋዊ እንትን የለንም። አሁን ብዙ ጥረቶች አሉ። ሰርከስ አርት ነው፣ ስፖርት ነው፣ ሁሌም ትግል ላይ ያለ ነው። እኛ አርት ነን እንላለን። መንግስት አንዳንዴ ስፖርት ነው ማን ይውሰድ፣ ባልና ቱሪዝም ይውሰድ ወይስ ስፖርት ስሪሁን ብዙ ትግሎች አሉብንና ግን ከሌሎቹ ዘርፎች ባልተናነሰ መንገድ ወጣቶችን አቅፎ በስነ ልቦና በኢኮኖሚም እያገዘ ያለ ወይ ደግሞ እየፈጠረም ያለ ዘርፍ ነው የሰርከስ ዘርፍ። እነዚህ ቦታዎች ላይ ነው የሰርከስ አርቱ ልጆችን በጣም በሚያዝናና አይኖራቸውን ፈታ እያደረገ እስኪል እየጨመሩ ራሳቸውን እያዳበሩ ይህንኑ ደግሞ ወደ ገንዘብ ምንጭነት እየቀየሩ ማህበረሰባቸውንም ወጣቶችንም እየለወጡ ያሉትና መንግስትንም እያገዝን ያለን ተቋም ይመስለኛል። ከዚህ በተጨማሪ ደግሞ ስለ ሰርከሱ ትንሽ ማለት እፈልጋለሁ። ቅድም እንዳልኩሽ ይሄ ስራ ዘርፍ ግን በሚፈልገው መንገድ ወይ ደግሞ እኛ እንደዚህ ነን ብለን በመረጣው መንገድ አይደለም እየኖረን ያለ ነው። ይሄ ማለምን ለማመፈልጌ ነው። ሰርከስ ጥበብ ነው። እኛ ደግሞ የአርቲስቶችንን ብለን ነው ራሳችንን የምንጠራ የጥበብ ባለሙያዎችንን ብለን የምንጠራው እና ይሄንን ህጋዊ እውቅና የሚሰጡ ተቋሞች ደግሞ አይ ስፖርት ነው እንዲ እያለ ላይክ ብዙ መንገላታቶች አሉ እና ለዚህ ዘርፍ ብዙ ትኩረት ቢሰጥና ቢታይ ለማህበረሰባችንም ለእኛም ለሰሪዎቹም ለሀገርም ጥሩ ጥቅም ስለሚሰጥ ይህንን የሚመለከተው አካል ቢያንስ ቢያየን የሚል ሀሳብ አለኝ።
ዮብ ተሾመ የቅኔ ሰርከስ መስራችና ስራ አስኪያጅ፣ ለቆይታችን በጣም አመሰግናለሁ።
እኔም አመሰግናለሁ ሄደን ስላገኘሽኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀቁ። መሰናዶን ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ከመላ ባልደረቦቻችን ጋር የምሰናበታችሁ ሀብታሙ ስዩም ነኝ። ቆየት ካሉ ግን ከማይረሱ ሙዚቃዎች መካከል አንድ የሆነውን የዓለም ከበደን አራዳ ለስንብት ጋብዣችኋለሁ። የነገ ሰው ይበለን።